አይዲያል የሆነ ለጥያቄው ምቹ የሆነ ኢንስትሩመንት ዲዛይን ማድረግ እና መስራት እና አንዳንድ ጊዜ የኢትዮጵያን ባንዲራ ሳተርን ላይ ተከልኩ ነው ይመስለኝ እንዳለን
ሊያዝብል
እንደነካቸው የሆነ ነገር እዛ ደርሶ ይህንን አይነት ውጤት በማምጣቱ ያው
ከአዲስ አበባ የጨርቆስ ሰፈር ብሩክ ላቀው እንዴት ናሳ ተገኘ ለሚል ሰው ምን ነው መልሱ?
መልሱ ያው ጨርቆስ ማደግ ነው።
ላቅ ያለ ግምት የሚሰጣቸው የምርምር ስራዎችን አበርክተዋል።
በአብሮ መኖር መስተጋብር ውስጥ ያለው ከፍ ያለ ጥቅሜታ አንዳንድ ጊዜ ቀለል ተደርጎ የሚወሰደው የማህበራዊ ግንኙነት ክህሎት
በተለይ ሙያዊ ትብብሮችን በሚጠይቁ ስራዎቻቸው የራሱ ስፍራ እንደነበረው የሚናገሩት እንግዳችን
ይህን አስፈላጊ ክህሎት ለመካን ያደጉባትን የአዲስ አበባዋን ጨርቆስ ሰፈር የልጅነት ጊዜ ገጠመኞች ባለውለታ ያደርጋሉ።
ብሩክ ላቀው ይባላሉ። በተፈር ምርምሩ ዓለም እስካሁን በተደረሰባቸው ግኝቶች ለሰው ልጅ ህይወት ባለው ተጨባጭ ፋይዳና አለፍ ብሎ ዘመናት ስለዘለቁት አንዳንድ ያልተመለሱ የህይወት ጥያቄዎች ዙሪያ ለምናደራው ደርዝ ያለው ወግ ግብዣችንን ተቀብለው ወደ ስቱዲዮአችን ብቅ ብለዋል።
ከዩናይትድ ስቴትስ የኢትዮጵያ ሽልማት ድርጅት ማህበረ ግዩራን ዘር ኢትዮጵያ እንግሊዝኛው ምህጻረ ቃል ሲድ የዘንድሮ ተሸላሚዎችም አንዱ ናቸው።
ዶክተር ብሩክ ላቀው ካሉላ ጋር ወዳደረጉት ወግ እንፈዳችሁ።
ዶክተር ብሩክ እንኳን ደህና መጡ።
እንኳን ደህና ቆያችሁኝ።
ከዚህ ቀደም በተለያዩ ጊዜያት
በርካታ ሽልማቶችን በስራዎቹ አግኝተዋል። የገዛ ማህበረሰቡ የሰጠው ሽልማት ትልቅ ክብር እንደሚሰጡት በመድረኩ ላይ ሽልማቱን ሲቀበሉ ተናግረው ነበር። እንኳን ደስ ያለዎት።
እንኳን አብሮ ደስ አለን። አዎ ልክ ነው። የራስህ ኮሚኒቲ ስራህን አክብሮ ሽልማት ሲሰጥ ትልቅ ትርጉም አለው። ለእኔ በተለይ በጣም ጥሩ ስሜት ነው የተሰማኝ እሱን ሽልማት በማግኘቴ።
ለሽልማት ያበቁት የተመረጡባቸው ምክንያቶች ዝርዝር አድርገን እናያለን። ለውቅና ካበቁት ዋና ዋና ጉዳዮችን ብንመለከት በስፋት የሚታወቀው እንደ አውሮፓውያን ዘመን አቆጣጠር በ90ዎቹ ወደ ሳተርን የተላከችው ካሲኒ የተባለችው ሳተላይት ላይ የኢንፍራሬድ መሳሪያ እዛ ላይ ተገጥሟል። የእርሶ ስራ ነው። ለ13 ዓመታትም ሳተላይቷ ላይ ሳተርን ሲያጠና ቆይቷል። ምንድን ነበረ የሰሩት ስራ?
ያው ሳተላይቱ አልተመለሰም። ያው ያንቀሳቀስበት ቤንዚን ሲያልቅ ሳተርን ውስጥ ነው የወረወረው። ሆኖም ግን የኔን ኮንትሪቢዩሽን በተመለከተ እንግዲህ ሰው መላክ አይቻልም። 1 ቢሊዮን ኪሎ ሜትር የምድር ተልቆ ሰው መላክ ስለማይቻል የሰውን አይን ተክቶ የሚሄዱ መሳሪያዎች ያስፈልጋሉ።
ሰው አልባ መንኮራኩሮች ናቸው።
ሰው አልባ መንኮራኩር ናቸው እና በጣም ከፀሐይ ራቀ ነው፣ ቀዝቃዛ ነው። ኤነርጂ እንኳን ለማግኘት ባትሪዎቹን መሳሪያዎችን ለማንቀሳቀስ ፕሉቶኒየም ይዞ ነው የሚሄደው ማለት በሙቀቱም ወደ ኤሌክትሪክ እየቀየረ ጀነሬተር ያስፈልገዋል እንደ ማንኛውም ቤት ማለት መስራት። እሱን ይዞ 7 ዓመት ተኩል ወስዶ ነው እዛ የደረሰው። እና የእኔ ኮንትሪቢሽን ምንድን ነው? በኢንፍራሬድ ሙቀትን የሚያመነጩ ነገሮችን የሚያይ ነው። እና እዛ እንግዲህ ቴምፕሬቸሮቹ ማወራው 90 ኬልቪን ማለት -170-180 ዲግሪ ነው። ከዛ ውስጥ ግን አንዱ 180-182 ዲግሪ ከሆነ ለይቶ ያያል። ይሄ ነው ዋናው ትልቁ ጥቅሙ። ከዛ ደግሞ አንደኛ የሳተርን አትሞስፌር አላት፣ በጣም ብዙ ጋዝ ነው። ከዛ ውስጥ ለይቶ ስፔክትራ አውጥቶ ምን ውስጡ እንዳለበት፣ አሁን ለምሳሌ ካርቦን ሞኖክሳይድ፣ ካርቦን ዳይኦክሳይድ፣ እነዚህ አሞኒያ የመሳሰሉ ምድራችን ላይ ያሉ ነገሮችም እዛ አሉ። ራሱ ትልቅ ግኝት ነው እና ይሄ ኢንፍራሬድ ኢንስትሩመንት ነው። ይሄንን
በዚህ ምርምር ነው የታወቀው።
በዚህ ምርምር ነው አንዱ የታወቀው። ሌሎች ሬዳርም ሌሎችም ኢንስትሩመንቶች አሉት፣ ግን በኢንፍራሬድ በኩል የነበረውን ኢንስትሩመንት ላይ ነው ትልቁ አስተዋጽኦ ይሄኔ። እና መመለስ ያለባቸው የሳይንስ ጥያቄዎችን ምንድን ነው ብሎ ለሚያስቡ ሰዎች እና ኢንጂነሮቹ መሀል ብዙ ጊዜ መግባባት የለም። የእኔ እንግዲህ እንዴት ልበል፣ ልዩ ተሰጥኦ ወይ ልበለው፣ የሁለቱም ነገር ይገባኛል።
ሁለቱም ጋር
ስለሚገባኝ አይዲያል ይሆነ ለጥያቄ ምቹ ይሆነ ኢንስትሩመንት ዲዛይን ማድረግና መስራት ነው። እና አንዳንድ ጊዜ የኢትዮጵያን ባንዲራ ሳተርን ላይ ተከልክ ነው ይመስለኝ
ለምን ሊያስብልኝ
እንደካክቸው ይሄ ነገር እዛ ደርሶ ይሄንን አይነት ውጤት በማምጣቱ
ከቀናት በፊት የወጣ ዜና ከዚሁ አሁን ከምናወራው ኢንፍራሬድ ጋርና ከሳተርን ጋር ይገናኛል። የሳተርንን ጨረቃ እንግዲህ ፕላኔቶች የራሳቸው ጨረቃ አላቸው። የሳተርን ጨረቃ ከሆነች አንዷ ጨረቃ ደቡባዊ አቅጣጫ የተገኘ ነገር አለ። ለዚህም ደግሞ እርሶ የሰሩት አሁንም ያነሳ ነው ኢንፍራሬድ አስተዋጽኦ አድርጓል።
እስኪ ያስረዱን ምንድነው ግኝቱ?
እንግዲህ ሳተላይቱ ሄዶ ማአት ኢንፎርሜሽን እና ዴታ ነው ወደ መሬት የላከው በ13 አመት ውስጥ። እስካሁን ድረስ ሳይንቲስቶች ያንን እየወሰዱ ያጠኑት ነው ያለው ምንድነው እና አንደኛው የኢንስትሩመንት ያስገኘው ነገር ምንድነው? እንግዲህ የኔ ስል ሌሎችም አብረውኝ ሰርተዋል ግን ሊድ ማድረጌ ነው አንነው እና ምንድነው የዚች ጨረቃ ደቡብ ሲያልፍ ቴምፕሬቸሩ ከሰሜኑ ይለያል በጥቂት ዲግሪዎች -180 ወደ -170 እንደዛ ነገር ነው። እና ደቡብ ሞቃት ስለሆነ ተቅላላ ስፔስ ክራፍቱን እንደገና ተመልሶ ሲያልፍ በደቡብ በኩል እንዲያልፍ ተደረገ። በሚያልፍበት ጊዜ ሌሎቹ ሴንሰሮች ምንድነው ሴንስ ያደረጉት እቺ ጨረቃ በረዶ ነች፣ በሙሉ በረዶ የለበሰች ውስጧ ግን ውሃ አለ ደንበኛ ውሃ ያልቀዘቀዘ ማለት ነው። ከዛ የተፈነጠቀ የሚወጣ ውሃና በረዶ ፍንጣቂ አለ። ያንን ሳምፕል አድርጓል። ያንን ዴታ አሁን አናላይዝ ያደርጉ ትልቁ ግኝት ምንድነው ፎስፎረስ የሚባል ነገር። እኛው ምድራችን ላይ ፎስፎረስ አለ። አንደኛ የኛ ዲኤንኤ እኔና አንተን የሚለየን ወይን እኔና እነዚህን ኢንጂነሮቹ ቪዲዮ የሚያነሱን የሚለየን እያንዳንዳችን መለያችን ዲኤንኤያችን። ያ ዲኤንኤ ዋና ማገሩ ዋናው ምሰሶ ፎስፎረስ ነው። ፎስፎረስ ከሌለ ህይወት የለም ማለት ነው እኛ እንደምናውቀው አይነት። እና ይሄ ፎስፎረስ እዛ ውሃ ውስጥ ተገኝቷል። ስለዚህ እዛች ጨረቃ ላይ ውስጧ እንግዲህ ህይወት ሊኖር ይችላል ማለት ነው ነገር አለ። እና በአንድ በኩል የኔ ኢንስትሩመንት ምንድነው ያደረገው ያ ቦታ ላይ ፎከስ እንዲደረግ ማለት
ነው። አዲስ ነው ይሄ መረጃ
2-3 ቀን ነው። እና የጀርመን ቲም ነው ይሄንን እንትን ያደረገው እና አሜሪካኖችም አሉ። እና ትልቅ ግኝት ነው እኔ በበኩሌ ትልቅ ደስታ ይሰማኛል። ይሄን ነገር እኮ እኔም እኮ ትንሽ ኮንትሪቢዩት አድርጌያለሁ።
እንዴት የጀርመን ቡድን ሊሆን ቻለ? የጋራ ፕሮጀክት ነው እንዴ?
የጋራ ፕሮጀክት ነው። እንደዚህ አይነት ትላልቅ ሚሽን ይሄ እንግዲህ ወደ 2.5 ቢሊዮን ዶላር ያወጣ ነው ሚሽኑ ካሲኒ። እዛ ላይ እነሱ ኢንስትሩመንቶች አሏቸው፣ እኛም ኢንስትሩመንት ምንድነው በምንተባበርበት ጊዜ ለኛ ያለውን ወጪ ይቀንሳል። ያ ግን አንድ ሀገር ለምሳሌ ኢትዮጵያ እዛ ላይ አንድ ኢንስትሩመንት ብታስቀምጥ ከዛም ይመጣውን ዴታ በሙሉ አክሰስ ይኖራታል ማለት ነው። እንደዚህ ነው የሚደረገው። እና እነዚህ ጀርመኖቹ ከአውሮፓ ኮንትሪቢዩሽን ስላለ አክሰስ አላቸው። ገና ስንት የሚጠና ነገር አለ።
የጠፈር ምርምር የወደፊት አቅጣጫን የሚመለከቱ ጥያቄዎች እናነሳለን። እንግዲህ ዶክተር ቡርክ አሁን የምንነጋገረው 1.2 ቢሊዮን ኪሎ ሜትር ርቃ የምትገኘውን ሳተርንን ማጥናት ላይ የተሰማራ ሳተላይት እና በዛ ላይ የተገጠመውን ኢንፍራሬድ መሳሪያን የገለጽ ነው። በ1997 እንደ አውሮፓውያን የዘመን አቆጣጠር የተላከ ይሁን እንጂ ከዛ በኋላ የሚደረጉት ጥናቶች ከዛ በፊት ከተደረገው ጋር የሚገናኙበት ነገር የለም።
በጣም እንጂ
የነዚህን ተከታታይ ጥናቶች ተጨባጭ ፋይዳ አንዱ ሲያበቃ አንዱ ሲጀምር ያለውን ሁኔታ ጨምረው ያዛምዱልን እስኪ።
አሁን ለምሳሌ ያ እንግዲህ ሄዶ 13 አመት ከቆየ ወዳ 2017 ላይ ነው እንግዲህ ሳተርን ላይ በኃይ በፍጥነት እንዲጋጭ ያደረግነው እና እንዲቃጠል ዋናው ሌሎችን ጨረቃዎች እንዳይበክል
የአገልግሎት ጊዜ ሲያበቃ ማለት ነው።
አገልግሎት ሲያበቃ ፕሮፔላንት የሚባል ነዳጅ አለው ውስጥ። እዛ እንግዲህ ተደግፈ ወደዚህ ልዙር ወደዛ ልዙር ስለማትል ያንን ፕሮፔላንት መተኮስ አለብህ። ወደ ግራ መዞር ስትፈልግ ወይን ወደ ቀኝ መተኮስ አለብህ። እንደዚህ እያደረክ ነው። ያ ግን ሲያልቅ ኮንትሮል ማድረግ ስታጣ ሄዶ የማትፈልገው ጨረቃ ላይ አንድ ቦታ ላይ ይከሰከሳል። ከምድር ይዞ የሄደውን ባክቴሪያ የመሳሰሉ ስፖር ምን የሚባሉ ነገሮች እዛ ቁጭ አድርገዋል እና
ጥናቱንም ሊያበላሽ
ይችላል። ፕሉቶኒየም ውስጥ አሁንም ይሰራል ያለው እና ሙቀትና ውሃ ማቅለጥ ከጀመረ እዛ እንግዲህ ህይወት ፈጠርን ማለት ነው። አበላሸ ነው። ይህ እንዳይሆን በኃይለኛ ፍጥነት ወደ 100,000 ማይል ፐር አወር እየሄደ ነው የተጋጨው እና በሙሉ ነደደ።
ሲጀመር መጨረሻ ላይ እንደዛ እንደሚደረግ ተደርጎ ነው የተሰራው ሳተላይቱ ራሱ ወይስ በኋላ ይመጣ?
በኋላ ወደ መጨረሻ ላይ መጣ ነው። ስብሰባ አድርገን ብዙ ዲስካሽን ተደርጎ ከዛ በኋላ ማቃጠሉ የተሻለ ነው።
አላሳዘንዎትም?
በጣም አዝነን ፎቶግራፍ ሁሉ ተነስተናል። በቃ ጉድባይ ምናምን የሚል እና እንደዛ ነው።
ዶክተር ብሩክ የዚህን ጥናት ድምዳሜ ማየት የሚቻል ከሆነ እስካሁን ባለው እስካሁን በተደረጉት እንዳሉት በርካታ ምስሎች ወደ ምድር ተልቀዋል። 13 ዓመት በጠፈር ምርምር አንድ ቦታ ላይ ያተኮረ ጥናት ትልቅ ይመስለኛል።
በጣም
ምንድነው ድምዳሜው አሁን ባለው ሁኔታ?
ድምዳሜው እንግዲህ አንደኛ ውሃ በዚህ ምድራችን ላይ ብቻ ሳይሆን ሌላ ቦታም በብዛት እንዳለ ነው። አሁን ሳተርን ብታያት ብዙ ቀለበቶች አሏት፣ ዳር ዳሯ ደስ ትላለች። ያ ቀለበቶቹ ጠጋ ብሎ ስፔስ ክራፍቱ ሲያያቸው ትላልቅ የበረዶ ፍላጭ ድንጋዮች ናቸው። የሆነች ጨረቃ በጣም ተጠግታ በግራቪቲ ምክንያት ትፈንድታለች። አንድ እሱ ነው እንግዲህ ውሃ አለ። እነዚህም መሬት ላይ ያሉ አብዛኞቹ ለህይወት አስፈላጊ የሆኑት ካርበን፣ ኦክሲጅን፣ ናይትሮጅን፣ አሁን ደግሞ ፎስፎረስ፣ እነዚህ ሁሉ እና ሰልፈር፣ በተለይ ፎስፎረስ ላይፍ ሊሚቲንግ እሱ ከሌለ ህይወት የለም ብለን ነው የምናምን ነው። እና አሁን እነዚህ ሁሉ ግኝቶች የሚያሳዩን የእኛ ምድራችን ከሌሎቹ ብዙም አትለይም።
ትንሻችን አይደለም ወደሚለው ነው።
ከፀሐይ ጠጋ ማለቷና ደጋቢ ሆኖ ሞቅ የሚያደርጋት አትሞስፌር ስላላት እንጂ ለህይወት አስፈላጊ የሆኑት ነገሮች ብዙ ቦታ አሉ።
በኋላ ላይ ገፋ አድርገን የምናነሳቸው አንኳር ነጥቦች አሉ። እግረ መንገዱን ካነሳ ነው አይቀር ሌሎች ፕላኔቶች ላይ ህይወት ለማኖር የሚያስችል ሁኔታ መኖሩ የአብዛኞቹ ጥናቶች ዋና መሰረት ይመስለኛል። በተመሳሳይም ለሰው ልጅ ሌላ መጠለያ መፈለግ ብቻ ሳይሆን ከኛ ውጪ ከምናውቀው እዚች ምድር ላይ ከሚኖሩት ፍጡራን ሌላ ህይወት አለው የሚለውንም ፍለጋ ይመስለኛል። እና ምንድን ነው አሁን እሱም በተመለከተ ያለው?
አንደኛ እንግዲህ የሰው ልጅ ነገር እንደምታውቀው ሁልጊዜ አንጎሉ ክፍት ነው። ለምንድን ነው እዚህ ዓለም ላይ ያለሁት? ምንድን ነው የማደርገው? እነዚህ የፍልስፍና ጥያቄዎች ሁልጊዜ አንጎሉን ይቆረቁሩት እና ይሄ በተለይ ህይወት እኛ ምድር ላይ ብቻ ነው ወይ ያለው? ሌላ ቦታ አሉ ወይ? ይሄ በጣም ሁላችንም የሚያሳስበን ነገር ነው አይደለም? እና በተለይ እየተፋጠነ የመጣ ያለው ነገር ምንድን ነው? አንደኛ ለህይወት የሚያስፈልጉት ነገሮች ብዙ ቦታ አሉ። አሁን ማርስን ብትወስድ እንደ መሬት ያለ የሚያሞቃት አየር አለመኖሩ በጣም መቀነሱ በስተቀረ ቅድም እንዳልኩት ፎስፎረስ አለ፣ ኦክሲጅን አለ፣ ናይትሮጅን አለ፣ ካርበን አለ። እነዚህ ሁሉ ነገሮች የውሃ ሸንተረር ሁሉ ይታያል እኮ። እና እኛ ዩኒክ ነን፣ እኛ ብቻችን ነን ለማለት የሚያስቸግርበት ደረጃ ደርሷል። አሁን ከእኛ ሶላር ሲስተም አልፎ ሌላ የፀሐይ እና ፕላኔት ሲስተሞች በብዛት አሉ፣ በጣም በብዛት። እና ከዛ ውስጥ ሁሉ እኛ ብቻ ነን ብሎ ለማለት ያስቸግራል። እና አሁን ያለው ፍለጋ ሌላ ፀሐዮች እና የሚዞራቸው ፕላኔቶች እንዳሉ እናውቃለን፣ ግን የሚያስፈልገው ምንድን ነው? እንደ መሬት ርቀቷ ልክ በልክ የሆነች አሁን መሬት 2.0 እንደምትባለው አሉ። የማግኘት ጉዳይ በጣም እየተቃረበ ያለው ሁኔታ እና ይሄ ነው እንግዲህ
ፍለጋ ይቀጥላል የሚሉ ከእርሶ በኋላ በርከት ያሉ ኢትዮጵያውያን ማለት እንችላለን የእርሶን ፈለግ የተከተሉ እያየን ያለ ነው። እና የሳይንሱን ፍላጎት ወይንም ደግሞ እርሶ እዚህ የገቡበትን ብቻ መመልከቱ በተለይ በዚህ ሰዓት ለሚከታተሉ የሳይንስ ጥናት ፍላጎት ላደረባቸው ወጣቶች፣ ታዳጊዎች እንደው የእርሶ መንገድ ብናይ ብንመረምር ምን ወደዚህ ሳቦት ወደዚህ ሳይንስ ለመምጣት ከአዲስ አበባዋ የጨርቆስ ሰፈር ብሩክ ላቀው እንዴት ናሳ ተገኘ ለሚል ሰው ምንድን ነው መልሱ?
መልሱ ያው ጨርቆስ ማደግ ነው። ጨርቆስ ጥሩ ሰፈር ነው። በጣም ድሃ አይደለም፣ በጣም ሀብታም አይደለም። ልጆች ውጭ ወጥተው የሚጫወቱበት ሰፈር ነበረ። ክረምት ላይ መሬቱን ይህን ጭቃውን እያለሰለስን እንሸረተት ነበር። ከዛ ብይ እንጫወታለን፣ አንዳንዴ ድብድብም አለ። ብቻ እንደዚህ ይሄ እንግዲህ ምንድን ነው ዩኒቨርሲቲ ነው፣ ራሱ የሶሻል ስኪል ዩኒቨርሲቲ ነው። እንደው እድለኛ ሆኜ እዛ እንደዚህ አይነት ቦታ ያደግኩት ማለት ነው። ሌላው ምንድን ነው፣ በተለይ አባቴ በጣም መጽሐፍ ማንበብ ይወዳል። ይሄ ነገሮች መጠጋገን ምናምን የለበትም፣ ግን መጽሐፍ ያነባል፣ ጋዜጣ ያነባል። እና ራት ላይ ምሳ ላይ እንደዚህ ስንገናኝ ሁሉ ጊዜ ጥያቄ እያነሳ አንጎላችን ሁሉ ጊዜ እንትን ያደርገው ነበር፣
እንዲተጋ ያደርገዋል።
አዎ፣ እንድንጠይቅ ዲስካሽን እንድናደርግ። እና በጣም ለእሱ ትልቅ ክሬዲት ይሰጣል በእውነቱ። ላቀው ኪሮስ ይባላል። ከዛ ቀጥሎ ታላቅ ወንድሜ አየለ ደግሞ እንደዚሁ በጣም ጥሩ ተማሪ ነበር። ይቅርና ክላስ ውስጥ ኖቶች ብቻ መውሰድ ሳይሆን የመጽሐፍ ፔጆች ምናምን ቆርጦ ኖትቡክ ላይ ይለጥፋል፣ የራሱን መጽሐፍ ሃይላይት አድርጎ። እና በጣም አሪፍ ተማሪ ነበር።
ጥሩ ምሳሌ ነበረ።
ምሳሌ ነው። በኋላ ፓወር ኢንጂነር ሆኖ ተመልሶ ኢትዮጵያ ምንድን ነው መመብራት ኃይል ሰራተኛ ሆኖ ብዙ አመት አገልግሏል እና እኛ ቤተሰብ ውስጥ ከትምህርት እስከመጨረሻው ከመግፋት ሌላ አማራጭ አልነበረ።
ከትምርቱ ባሻገር ግን ይሄ ጥሩ መሰረት ይመስለኛል። አሁን እንዳስረዱን በጉጉት የሚዋጥ መጠየቅ የሚፈልግ ልጅ የሚያድግበት ከባቢ ሁኔታ እንደተፈጠረለት ነው ያስረዱን። በኋላ ላይ ከትምርቱ በኋላ የተፈጠሩ ድሎች መሰረት ያላቸው ነገሮች ሊኖሩ ይችላሉ። ግን በልጅነቱ አሁን እዚህ የርሶ ሙያ ውስጥ ያሉ አንዳንድ የጠፈር ተመራማሪዎች በልጅነት እንግዲህ ቴክኖሎጂን በለው በጊዜው አርቆ የሚያሳየው መነጽር የማየት እድል ይኖራል። ማታ ወጥቶ ከዋክብትን አንጋጦ ማየት እንዶ በከዋክብት መማረክ በበራሪ አካላት መሳብ አለ። ለኛ ሳይንሱን የሚመለከተው ነገር ሩቅ እንኳን ቢሆን አንድ ልጅ እንዶ በጨቅላነቱ ዘመን ያን ፍለጋ ይጀምር ይችላልና በልጅነቱ እንዲ ያለ ነገር አለ
አለ በትንሹ ማለት ብዙ ጊዜ ቶርቴት ሲዘጋ ወደ ናዝሬት ሆነ አዳማ ነው ይባላል እዛ ነው የነበር እና እንደዚህ አሁን እዚህ ሀገር እንዳለው ላይት ፖሉሽን የለም ብዙ መብራህን ስለሌለ ፀሐዩ ምንድነው ጨለማ ሲሆን ሰማዩ ጥቁር ነው እንዳል ከዋክብቶቹ ደግሞ እንደ ፈርጥ ልበለው እንደ ዳይመንድ ነው የሚታዩትና አባቴ ብዙ ጊዜ በተለይ ሚልኪ ዌይ የሚባለው እኛ ያለንበትን ጋላክሲ ጠቅላላው ከየት ጀምሮ ወዴት እንደሚሄድ ያሳየን ነበር እንዴ ያለ ነገሮች እንጂ ከናሳ ውስጥ ሰራለው ብዬ ምንም የለም እንጂ እንደው ከዛም በላይ እንደውም እንደ ታላቅ ወንድሜ በጣም ጥሩ ተማሪ አልነበርኩም ሃይ ስኩል ይያለው ከጊዜ በኋላ ነው ቀስ በቀስ ነው የመጣው እንዴ ነው አንዳንድ ሰው ተራራ በአንድ ጊዜ ይፈነቀላል ከውቀቱና ከማድረጉ እኔ ደግሞ ትንሽ ድንጋይ ነው ተራራ መፈነቀለው እና ሁሉም አይነት አለ ዓለም ላይ
ዶክተር ብሩክ ስለ ጠፈር ምርምር ስናነሳ ስለ ሰማይ ስላለው ስለ ምድር ስናነሳ አንዳንዴ ለሳይንስ ሰው ቀረብ ተደርጎ እንዲታይ የሚጠበቅ ነገር አለ። ቅድም ተቀስ አርገውታል ሌላ ሐሳብ ሲያነሱ ምናልባትም የሰው ልጆች ሁሉ ጥያቄ የሚመስለኝ ፍልስፍና ብቻ ሳይሆን ከመኖር ህልውና ጋርም የተቆራኘ ነው። እድሜ ልክ ተጠይቋል መልሱን ያገኘንም አይመስለኝም። ነው የርሶን ሐሳብ ቢፈነጥቁ ለምንድን ነው እዚህ ያለሁት? የሚቀጥለው ምዕራፍ ምን ይሆናል? የበለጠ በሳይንሱ ዓለም አንድ የምርምር ሰው እንደገለጹት የበለጠ በታወቀ ቁጥር ወደ ዓለማውቅ የቀረብን ይመስላል የሚል አባባልም አለ። ምንድነው በዚህ ሁሉ ረጅም የሳይንስ ጉዞ የታዘቡት?
ከባድ ነው። እኔ የታሰብኩት ነገር አንደኛ ሁሉ ነገር የሚጸነስበት ጊዜ አለ፣ የሚጎረምስበት ጊዜ አለ፣ የሚሞትበት ጊዜ አለ። የኛ ህይወት አንዱ እሱ ነው። ራሱ ሶላር ሲስተማችን ጨረቃ ፀሐይ እኛ ያለን በሙሉ ከጊዜ በኋላ ደግሞ እሱም የሚሞትበት ጊዜ አለ። ከዛም አልፎ ራሱ ዩኒቨርሱ የሚሞትበት ጊዜ አለ። ስለዚህ እኛ በጣም ትንሽ ኢመንት ነን፣ በጣም ትንሽ ኢመንት። ሌላው ደግሞ የተገነዘብኩት ምንድነው ዩኒቨርስ የምናየው ሰላም አይደለም። ብዙ ነገሮች ይጋጫሉ፣ እሳት አለ፣ ይፈነዳል፣ ምን አለ እና ግጭት እና አለመስማማት በዚህ ምድር ብቻ አይደለም፣ ዩኒቨርሱ በሙሉ እሳት መሃል ነው ያለ ነው። እና ቦታችንን ማወቁና ትንሽ አንዳንድ ጊዜ ቅራኔዎችን፣ ሀሳቦችን ቦታቸው ማስያዝ አለ አይደለም። የኔ ሀሳብ ዩኒቨርስን አያክልም፣ ትንሽ ነን።
ትንሽ ማወቅ ይፈልጋል
በጣም። አሁን እችን ምድር በአየር ብክለት በምናም በጦርነት ብናጠፋት እንኳ ዩኒቨርስ ጉዳዩም አይደለም፣ ትንሽ ነን። እና ይሄንን ማወቁ እንትን ይላል
ምናልባት ዛሬ ላለውን ትርምሳችን ሁሉ የሚፈነጥቅ ይመስለኛል። በአማርኛ ተዛማች ትርጉም ያገኘሁት ስርዓተ ፀሐይ የሚለውን ነው፣ ሶላር ሲስተም የሚለው
ስርዓተ ፀሐይ።
ለዛ ጥናትና ምርምር የተመራማሪነት ብቻ ሳይሆን የክፍሉ ተባባሪ ዲሬክተር ሆነው ረጅም ጊዜ አገልግለዋል። ከ300 በላይ ሳይንቲስቶች በስሮ ይሰሩ ነበረ። የሚያስተባብሯቸው የጥናትና የምርምር ስራዎች አሉ። እንደው በዚያ ውስጥ ብዙ ነገር እንደሚኖር አስባለሁ። ለየት ያለ ሁኔታ ታዝብ ያለው አይቻለው የሚሉት ነገር አለ ነው ስለ ሰማዩም ስለ
አው
አድማጮች ከዶክተር ብሩክ ጋር የነበረን ቆይታ ዘለግ ያለ ነው። የሰማዩን መንገድም ሆነ የምድር ጉዳዮችን የሚመለከቱ በርከት ያሉ ቁም ነገሮች ጨምሮ ሙሉን ቃለ ምልልሳችንን
በቴሌቪዥን ካሜራ የተደረገ ነውና የሚሰማ ብቻ ሳይሆን የሚታየውን አክለን በማህበራዊ ገጾቻችንና በድረገጻችን ላይ የምናኖር መሆኑን ከወዲሁ ለመግለጽ እንወዳለን።
ለአሁኑ ግን ዶክተር ብሩክ ላቀውን ለነበረን ግሩም ቆይታ ለጊዜያቸው እናመሰግናለን።